Gambino.voa. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ነው መደመጥ ጀመረ። ዛሬ በሳምንቱ ካስተማናችሁ ዘገባዎች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ታሙስዩም በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ጉዳይ ኦን ከስድስት ወራት በፊት ስራ ጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ወይንም መተግበሪያ ነው። ከ15000 በላይ ኢትዮጵያውያን ስራ ለመቀጠርና ለመቅጠር እየተጠቀሙበት ስለመሆኑ ፈጣሪዎቹ የሚናገሩለት መተግበሪያ በስልክ ላይ የሚጫን ነጻ አገልግሎት ነው። ከጉልበት ስራ እስከ ልዩ ክህሎትን የሚጠይቁ ስራዎች ድረስ እንደሚስተናገዱበት መተግበሪያውን ካዘጋጀው ድርጅት መስራች ዓለም አብርሃ ሰምተናል። ዓለም አስቀድሞ መተግበሪያውን ለመስራት ምክንያት ስለሆኑት ጉዳዮች ያስረዳናል።
እንግዲህ ጉዳይ እንደመነሻ ሐሳብ የሆነው ኢትዮጵያ በመመላለስበት ወቅት ከማያቸው ነገሮች ተነስቼ ነውና አንዳንድ ነገሮች ለዕለት ተዕለት ኑሮ የሚያስፈልጉ ነገሮች ሲፈልጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝና ቤተሰቦች የማከባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ወር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራተራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሐሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሐሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የሥራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነውና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ሥራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ ወር የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፑሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና አሁን ላይ ከ15000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው።
ዓለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም ወቀቱ ወይም ቅርበቱ እንደተጠበቀው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸው ሰዎች፣ ስማርትፎን የሌላቸው ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያረጉበት ወይም የሚያስገቡበት መንገድ አለ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር ያዘጋጀን ድጋፍ እናረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6 ወደ 7 ጊዜ መተግበሪያውን አሻሽለናል አበልጽገናል። ይሄም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች ያረግን አሁን ለማቃለል የተቻለውን ያህል ያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ አድሎችን እንዲያገኙ እገዛ ያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ ያረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ ያደገ ነው የተሻሻለ ነው። ነገር ግን የሚፈልገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይሄንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቻኛው ምን ጠይቀው ነገር ምንድነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ ላይ ሲመዘገቡ እንዲያስገቡ እናደርጋለን። ይሄንንም እናረጋግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጣለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ በድጋሚ ዓለም አብርሃ ጉዳይ ኦን ስለተፈኘው ሰራተኛና አሰሪዎች ስለሚያገናኙ አገልግሎት ወይንም አውታር ስለአብራራህልን ባድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ።
እግዚአብሔር ይስጥልን። በጣም አመሰግናለሁ። መልካም ቀን።
ኬንያውያን ወጣት ሴቶች የእግር ኳስ ስፖርት የገጠማቸው ካለ ማህበራዊ ችግር መከለያ አድርገው እየተጠቀሙበት ስለመሆናቸው የሚያወሰው ዘገባም የተደመጠው ከሰሞኑ ነበረ። ስመኝሽ ቆይ እንደሚከተለው ታሰማናለች።
ኬንያ ውስጥ በሚገኘውና ኪባራ ተብሎ በሚጠራው የአፍሪካ ትልቁ የድሃ መኖሪያ ሰፈር ውስጥ ኢንዱጉ ኩዊንስ እና ኩዊንስ ስታርሌትስ የተሰኙ ሁለት ጀማሪ የኬንያ የእግር ኳስ ቡድኖች የወዳጅነት ጨዋታ ያደርጋሉ። እነዚህ የሴቶች የእግር ኳስ ቡድኖች የተቋቋሙት የኬንያ ባለስልጣናት በኮሮና ወረርሽኝ ምክንያት ከቤት ያለመውጣት ክልከላ መደረጉን ተከትሎ እድሜያቸው በ10ዎቹ ውስጥ ሆኖ የሚያረግዙ ልጃገረዶች ቁጥር 40% ጭማሪ እንዳሳየ መግለጻቸውን ተከትሎ ነው። ኡንዱጉ ኩዊንስ የተሰኘው የእግር ኳስ ቡድን መስራችና አሰልጣኝ የሆነው ላባን ኡማ እንደሚናገረው የቡድኑ ዓላማ ልጃገረዶቹ ጊዜያቸውን መልካም ነገር ላይ እንዲያውሉ ለማድረግ መሆኑን ያስረዳል።
ይሄ መርሃ ግብር ልጃገረዶቻችን በምንኖርበት አካባቢ ካሉ ስፍራዎች ለመጠበቅ ተብሎ የተዘጋጀ ነው። እኛ የምንኖርበት አካባቢ የሚያደነዝዙ መድኃኒቶች እና ሱስ አምጪ ንጥረ ነገሮች የበዙበት ነው። ልጃገረዶቻችንም ያለድሚያቸው ያረግዛሉ።
ዊልፍሬድ ኛቦኬ የኡዱንጉ ኩዊንስ የእግር ኳስ ቡድን የተቀላቀለችው ባለፈው ዓመት መጨረሻ ላይ የቅርብ ጓደኛ የሆነችው ሩት በወረርሽኙ ምክንያት ትምህርት ቤት በተዘጋበት ወቅት ማርገዟን ከሰማች በኋላ ነው።
የኛን የእግር ኳስ ቡድን ለመቀላቀል አሻፈረኝ አለችና ከወንዶቹ ጋር ለመጫወት ወሰነች። አሁን እርጉዝ ናት። እኔ ራሴን በእግር ኳሱ ስራ ጠምጄ እውላለሁ። ተመሳሳይ የሆነ ስህተት ውስጥ እንዳልወድቅ ይረዳኛል።
የኡንዱጉ ኩዊንስ ቡድን አባላት በየቀኑ ልምምድ ያደርጋሉ። በየሳምንቱ መጨረሻም ግጥሚያ አላቸው። በዚህ ደግሞ ወላጆቻቸው ደስተኞች ናቸው። ከተጫዋቾቹ የአንዷ ወላጅ የሆነችው ሮዝ ንጉሊ እግር ኳሱ የልጆቻቸውን ሙሉ ጊዜ መውሰዱ ጤንነታቸውና ደህንነታቸው እንዲጠበቅ አድርጓል ትላለች።
እግር ኳስ ሲጫወቱ ስናያቸው በጣም ደስ ይለናል። ምክንያቱም ልጆቹ ይህን ጥለው ያልተገባ ባህሪ ያለበት አካባቢ አይሄዱም።
የእግር ኳስ ክለቡ ከኳሱ በተጨማሪ ልጃገረዶቹ በትምህርታቸው እንዲበረቱ እገዛ የሚያደርግላቸው ሲሆን እንደ የወር አበባ መጠበቂያ የመሳሰሉ የግል ንጽህና መጠበቂያ ቁሳቁሶችንም ያቀርብላቸዋል። እንዲህ ሆኖ ግን እንደ ላቪን አንዶኪ የመሳሰሉ አንዳንድ ተጫዋቾች አሁንም ለእርግዝና ይጋለጣሉ።
ካረገዝኩ በኋላ ኳስ አቆምኩ። በእርግዝናዬ ወቅት መጫወት አልችልም ነበር። አሁን ልጄ ትንሽ ስላደገ እንደገና መጫወት እችላለሁ።
ያም ሆኖ ግን የእግር ኳስ ቡድኑ ግቡን እየመታ ይመስላል። በኮሮና ቫይረስ ወረርሽኝ ምክንያት በስፖርት ጨዋታዎች ላይ ተጥሎ የነበረው ገደብ ከተነሳ በኋላ የኡንዱጉ ኩዊንስ ቡድን አባላት የናይሮቢ የሴቶች እግር ኳስ ቡድንን ለመቀላቀል ግብዣ ቀርቦላቸዋል። በብሬንዳ ሙሊኒያ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ከሰሞኑ የቡና ጣዕም ውድድር ኢትዮጵያ ውስጥ ተካሂዷል። በክብረ ወሰንነት የሚመዘገብ ከ1800 በላይ የቡና ናሙናዎች የቀረቡበትን ውድድር አላማና ግብ በተመለከተ ውድድሩን በሚደግፈው የአሜሪካ የልማት ተራድኦ ድርጅት ውስጥ በከፍተኛ መርሃ ግብር ኃላፊነት የምትሰራውንና የውድድሩን አስተባባሪ ቅድስት ሙሉጌታን በስልክ መስመር አግኝተናታል።
አመሰግናለሁ። ይሄ ውድድር እንግዲህ ባለፈው አመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ አመት ነው ያካሄድን ያለ ነው። በዚህ አመት 1848 ካምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈው በመጀመሪያ አመታችን ትልቅ የዓለም ሪከርድ የሰበርነው ወደ 1400 ካምፕሎች ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው።
ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው?
እንግዲህ ካፕ ኦፍ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዱታል። ወደ 11 ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ ብሩንዲ ውስጥ ተካሂዶ ያቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል ካፕቶሽነችን ወደ ኢትዮጵያ ለማምጣት። ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን አመት ሪከርድ ስታይ $185 በፓውንድ ነው የሸጥነው፣ $407 በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙ ላልከኝ፣ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬቶች ገዢዎችን የሚያገኙበት ራሳቸውን የሚያስተዋውቁበት አንዱ ገዢ እዛው እንጂ 168 ባየር ነው የተጨረሰው አንዱ ቡና ለመግዛት። እነዚህ ሁሉ 168 ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲውሰሮቹን ያገኟቸዋል፣ ያናግሯቸዋል። የኛም ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ነው። ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያን ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ።
ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት የመጡ ናቸው? አንድ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት?
ውድድሩ ሶስት ደረጃ አለው። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን እኛ። ቅድሚያ መረጣ ላይ ከ1848 ከተቀበልነው ቡና ውስጥ ቶፕ የተባሉትን 150 መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን 40ዎችን እንመርጣለን። ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላ ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንሰጥናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል፣ ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለውን ቡና ራሳችን ነው መምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ። አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ 7 ከተሞች አሉ። ሁለቱ ጃፓን ናቸው። ቻይና፣ ኖርዌይ፣ አውስትሬሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን 40 ቡናዎች ለእነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን 40 ቡና ደረጃ ያወጣሉ። ከ1-40 ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከ1-40 ብለው ራንክ ያደርጉታል።
እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ አቀርቦላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል?
ይሄ ፕሮጀክት ላለፉት 2 ዓመታት በዩኤስኤድ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ 4 ሴንተር እንከፍታለን። ጅማ፣ አዋሳ፣ ድሬዳዋ እና አዲስ አበባ ሴንተር የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቾቹ እነዚያ አካባቢዎች ሄደን ነው ሳምፕል የምንሰበስበው። በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ። እንደሱ አይነት ኮምፕሌን እስካሁን አልቀረበም። ለማስረገባት አልቻልንም ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው። እዛ አካባቢም ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሂሳቦች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው አመት 39 ቡና ነው የሸጥነው። 28ቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። 11ዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ 1 ሚሊዮን ብር አካባቢ ነው የተከፈለው እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። የአሸናፊዎቹን ህይወት የለወጠ ነው። ሁለተኛ ሶስተኛ ወጡትን ብታይ $100 ይሸጣል፣ $80፣ $60 ይሸጣሉ እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዢዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩት። ምክንያቱም ከጨረታው በፊት እኛ የምንሰራው 40ዎቹን አሸናፊ አምራቾች ማስተዋወቅ ነው እና የካፕ ኦፍ ኤክሰለንስ ፕላትፎርም ላይ ስለ እነሱ ነው መልጽፈው ለሚቀጥሉት ቅምሻውን ከጨረስን ለስድስት ሳምንታት አርባዎቹን ማስተዋወቅ ነው የምንጀምረውና ጥሩ ማስተዋወቂያ ነው ለነሱና ህይወታቸውን የሚለውጥ ነገር ነው።
የዚህ ዙር አሸናፊዎች መቼ ነው የሚለዩት? መቼ ነው የሚታወቁት?
የዚህ ውድድር አሸናፊዎች አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው ያሁኑ አርብ ነው። ሁለት ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት። ስለዚህ ከኤፕሪል 29 ድረስ ቶፕ አርባዎቹን እናሳውቃለን።
እጅግ በጣም አመሰግናለሁ ቅድስት ሙሉጌታ፣ ካፕ ኦፍ ኤክሰለንስ ለተሰኘው የቡና ጣዕም ውድድር ስለነገርሽን ስላብራራሽልን በአድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ይግጠምሽ። መልካም ምሽት ይሁንልሽ።
አመሰግናለሁ እኔም ስለሰጣችሁን ጊዜ።
ዛሬ የአሜሪካ ትልቁ የፊልም ሽልማት ስነ ስርዓት ኦስካር ይካሄዳል። በዘጋቢ ፊልም ዘርፍ ለዚህ ክብር ከታጩት አንዱ ሃንገር ዋርድ የተሰኘው በየመን እየደረሰ ያለውን ሰብአዊ ቀውስ የሚዳስሰው ፊልም ነው። በፊልሙ ዙሪያ የሚያጠነጥረውን ዘገባ ኤደን ገረመው በመቀጠል ታስደምጠናለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets.
የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞት ጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጄራልድ ሳውዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚጠመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የህክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 አመቷ ኦሜማ አገግማለች፣ ሌሎች ግን አያገግሙም። የፊልም ባለሙያው ፊትስጄራልድ የህክምና ባለሙያ እጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole another layer that is just heart-rending because here's this loving
parent. ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጠር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትስጄራልድ ፊልም በሰብአዊ ቀውስ ዙሪያ የተሰራ ሶስተኛው ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊትስጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this invisible.
ፊልሙ የሞራል ልዕልና ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አንጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50,000 የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቀዎችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ቹሉ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
fool, that's for sure. You'll never, ever fade. You're lovely, but it's not for sure. I won't ever change. And though my love is great. All these years, and it pains me so much to tell that you don't know me that way, yeah, yeah, yeah. And though my love is great.
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።